ይህ የአሜሪካ ድምጽ ነው። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በኢትዮሳት የሚተላለፈው የቅዳሜ ግንቦት 5 2015 ዓመተ ምህረት የአማርኛ ፕሮግራም አሁን ጀመረ። ዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ አድማጮች። የምሽቱ አስተናጋጃችሁ ቆንጅት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። ለምሽቱ ያሉንን መሰናዶዎች ከወዲሁ ላስተዋውቅ። መጠለያ የቸገራቸው የመጠለያ ጣቢያ ተፈናቃዮች
ምን እንደሆነ ነው ይያልን ነው የምናለሰው። ተወዲ ላይ ያለው ሌላ ሁለት አባወራለ አንዱ 8 አንዱ 8 16 ነው ያለው ወዲ ላይ ያለው ደግሞ ይወሁን በዚህ እዚህ ያለ ነው ደግሞ ሁለት አባወራነን አንዱ 6 አንዱ 6 በቃ ምንይታ ያላቸው
እርዳታስ ጋቢ ነገር የለውም። እዛም ደግሞ ይሄ ዝናብ ሲጥል እንደዚህ ሆኖ እንደምናረገው እኔ አላውቅም። እንግዲህ እንደዚህ ብለን እንደመቸም አይደለም ዛሬ ድረስ
የሰማችኋቸው ደብረ ብርሃን ውስጥ ከሚገኙ ተፈናቃዮች የሁለቱን ድምጽ ነው። በዛሬው ምሽት ፕሮግራማችን በዚህ ሳምንት ከተላለፉ ፕሮግራሞች የመረጥናቸውንም ይዘናል። ለሁለተኛው አጋማሽ ደግሞ ሳምንታዊው የሙዚቃ ቃና ተሰናድቷል። እስከ 4 ሰዓት በሚዘልቀው ዝግጅታችን አብራችሁን እንድታመሹ እንጋብዛለን። ያለም ዜና ይሆናል የሚቀድመው።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ህዝባዊ ወያነ ሐርነት ትግራይ ህወሓት ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀረበው የህጋዊ ሰውነት ስረዛ ጥያቄ ውድቅ መደረጉን ቦርዱ አስታወቀ። የህወሓት ጽፈት ቤት ያደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረጻድቃን ፓርቲያቸው በጉዳዩ ላይ ተወያይቶ ምላሽ እንደሚሰጥበት ተናግረዋል። ሙልጌታ አስፋሃ አጠር ያለ ዘገባ አለው።
ከህጋዊ ፓርቲነት የተሰረዘው ህወሓት ህጋዊ ሰውነቱን ይዞ ለመቀጠል በአዋጁ መሰረት በድጋሜ የምዝገባ ጥያቄ ሲያቀርብና ቦርዱም ህጋዊ መሰረት አድርጎ ሲፈቅድ መሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አስታወቀም። ህወሓት ኃይልን መሰረት ያደረገ የአመጻ ተግባር ላይ መሳተፉን ማረጋገጡን ቦርዱ ጠቅሷል። የፓርቲው ህጋዊ ሰውነት እንዲሰረዝ ጥር 10 2013 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ባስተላለፈው ውሳኔ የፓርቲው ኃላፊዎች በፓርቲው ስም እንዳይንቀሳቀሱ የፓርቲው ንብረት ህወሓት እዳ ካለበት እንዲከፍልና የቀረው ንብረት ለስነዜጋና ለመራጮች ትምህርት እንዲውል ወስኖ ነበር። ህወሓት ሚያዝያ 28 2015 ዓ.ም ተመረጠ። ለቦርዱ በጻፈው ደብዳቤ በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌደራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀደመው ውሳኔ እንዲነሳለት መጠየቁን ቦርዱ አስታውቋል። ቦርዱ ትናንት ግንቦት 4 2015 ዓ.ም ተመረጠ ባካሄደው ስብሰባ የፓርቲውን ጥያቄ መመርመሩንና የቀደመው ውሳኔውን አዋጅን መሰረት አድርጎ የተወሰነ መሆኑን ገልጾ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መሰረት የሆነው ኃይል መሰረት ያደረገ ያመጻ ተግባር አሁኑ ባይኖርም እንደገና ህጋዊ ሰውነቱን ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ 1162 ህዝባር 2011 ላይ ተደንግገው አይገኙም ብሏል። አክሎም የፓርቲው ህጋዊ ሰውነት የማስመለስ ጉዳይ በህግ የተደገፈ ሆኖ ስላላገኘው ጥያቄውን እንዳልተቀበለው አስታውቋል። ፓርቲው ህጋዊ ሰውነት ይዞ መንቀሳቀስ የሚችለው በአዋጁ መሰረት በድጋሚ የምዝገባ ጥያቄ ሲያቀርብና ቦርዱ ህጋዊ መሰረት አድርጎ ሲፈቅድ መሆኑ ገልጿል። እንዲሁም የፓርቲው አመራሮችና የንብረት ጉዳይን በተመለከተ የስረዛ ውጤት በመሆኑ እንደ አዲስ ሊጠየቁ የሚችሉ ሆኖ እንዳልተገኙ ቦርዱ ገልጿል። የቦርዱ ውሳኔ በተመለከተ አስተያየታቸውን የጠየቅናቸው የህወሓት ጽፈት ቤት ያደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረጻድቃን ፓርቲያቸው በጉዳዩ ላይ ተወያይቶ ምላሽ እንደሚሰጥበት ተናግረዋል። በተመሳሳይ ዜና በትግራይ ክልል የሚንቀሳቀሱ ሳልሳይ ወያነና ባይቶና የተባሉ ፓርቲዎች የመስራች ጉባኤ እንዲያካሂዱ መወሰኑ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ደብዳቤ ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በሳውዲ አረቢያ የወደብ ከተማ ጀዳ ላይ ለንግግር የተቀመጡት የሱዳን ተፋላሚ ኃይሎች ልዑካን ንግግራቸውን ነገ እሁድም እንደሚቀጥሉ አንድ የሳውዲ አረቢያ ዲፕሎማት አስታወቁ። በሁለቱም ወገኖች ዘንድ ሰላማዊ ሰዎችን ከአደጋ የመከላከል ስምምነት ቢኖርም በካርቱም ዙሪያ ሌሊቱን የአየር ድብደባና ከባድ ውጊያ መካሄዱን ዲፕሎማቱ ተናግረዋል። ንግግሩን ያስተናዳችው ሳውዲ አረቢያ በመጪው አርብ በጅዳ በሚካሄደው የአረብ ሊግ ጉባኤ ላይ የሰራዊቱን አዛዥ ጀነራል አብዱል ፋታህ አልቡርሃንን መጋበዟን ዲፕሎማቱ ማስተዋወቃቸውን ሮይተርስ ዘግቧል። ይሁን እንጂ ባለው የጸጥታ ችግር አልቡርሃን በጉባኤው ላይ ሊሳተፉ አይችሉም ሲሉ ሌሎች ሁለት የባህር ሰላጤው ዲፕሎማቶች መናገራቸውን ዘገባው አመልክቷል። ከወራት በፊት የተከሰከሰው ግጭት በመቶዎች የሚቆጠሩ ሰዎች ሲገድል ከ200,000 በላይ የሚሆኑትን ወደ አጎራባች አገሮች አፈናቅሏል። ሌሎች 700,000 የሚጠጉ ሰዎችን ደግሞ የአገሮች ተፈናቃይ ማድረጉ ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፕሬዝደንት ባይደን አስተዳደርና ኤክስፐርቶች በቻይናና ሩሲያ መካከል የተጠበቀው ትስስር ለአስርት ዓመታት ተረጋግቶ የቆየውን የኒውክሌር ጦር መሳሪያ ቁጥጥር ሊቀለብሰው ይችላል ሲሉ ያላቸውን ስጋት ገለጹ። የዩናይትድ ስቴትስ ብሔራዊ ደህንነት ምክር ቤት የመሳሪያ ቁጥጥር ከፍተኛ ዳይሬክተር ፕራሜ ቫዲ ቻይናና ሩሲያ ቁልፍ በሆኑ የኒውክሌር ጦር መሳሪያዎች ቴክኖሎጂ ላይ ያላቸውን ትስስር እያጠነከሩ ሲሆን ከኢራን ጋር ያላቸውንም ግንኙነት እያሳደጉ ነው ማለታቸውን ብሉምበርግ ዘግቧል። አሁን ወደ ተለየ ዘመን እየገባን ነው ያሉት ቫዲ በቀስቃዛው ጦርነት ወቅት የዩናይትድ ስቴትስ እና ሶቪየት ህብረት የኒውክሌር ሚዛናቸውን ለመጠበቅና የተወሰኑ የጦር መሳሪያ አይነቶች ላይ ገደብ አድርገው ነበር ሲሉ ለብሉምበርግ ተናግረዋል። ሮስ አተም የተባለው የሩሲያ አቶሚክ ኤነርጂ ድርጅት ለኒውክሌር ጦር ማብላያና ስርዓት እንዲውል በከፍተኛ ደረጃ የበለጸገውን ዩራኒየም ለሚቀጥሉት 3 አመታት ወደ ደቡብ ቻይና እንዲልክ የተፈቀደለት መሆኑ አንድ የቻይና ጋዜጣ መዘገቡን ተመልክቷል። ወታደራዊ ጠበብት ሩሲያ ምናልባት ቻይና የኒውክሌር ጦር መሳሪያዎቿን እንድታስፋፋ ሳታግዛት አትቀርም የሚል እምነት እንዳላቸው ተዘግቧል። የቀድሞው የዩናይትድ ስቴትስ የባህር ኃይል አድሚራልና በአውሮፓ የኔቶ ኮማንደር የነበሩት ጦረተኛ ጀምስ ስትራቪድስ ለዋሽንግተን ፖስት እንደተናገሩት ዩናይትድ ስቴትስና ቻይና ወደ መደበኛው ጦርነት የሚገቡ ከሆነ ግጭቱ ወደ ኒውክሌር ጦርነት ሊያድግ ይችላል ብለዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ከጣሊያን ባለስልጣናትና ከካቶሊኩ ሊቀ ጳጳስ አቡነ ፍራንሲስ ጋር ለመነጋገር ዛሬ ቅዳሜ ሮም ገብተዋል። አቡነ ፍራንሲስ ቀደም ሲል በሰጡት መግለጫ ባለፈው ዓመት በሩሲያ የተጀመረው ጦርነት እንዲያበቃ ቫቲካን ከበስተጀርባ የሚካሄድ እንቅስቃሴ እያካሄደች መሆኑን መግለጻቸው በአሶሲየትድ ፕሬስ ዘገባ ተመልክቷል። ዘለንስኪ ከጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎኒና ፕሬዝደንት ሰርጂዮ ማታሬላ ጋር ተገናኝተው እንደሚነጋገሩ ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜና አድምጠን ተመልሰናል። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። መጠለያ የቸገራቸው የመጠለያ ጣቢያ ተፈናቃዮች ቀዳሚው ቅንብራችን ነው። ለረጅም ጊዜ በዘለቀውና ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መዳረጋቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ተፈናቃዮቹ ከመጠለያው ባሻገር ይሰጣቸው የነበረው የምግብ ድጋፍ ከተቋረጠ 2 ወር እንዳለፈው ይናገራሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ከተማዋ ከአቅሟ በላይ ተፈናቃይ መያዟ በራሱ በተፈናቃዩና በከተማዋ ላይ ተጽዕኖ እንዳስከተለ ጠቅሰው የበጎ አድራጊ አካላትን ድጋፍ ጠይቀዋል። በአማራ ክልል የአደጋ መከላከልና የምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክተር ብርሃኑ ዘውዱ በበኩላቸው በክልሉ ከ660,000 በላይ ተፈናቃይ መኖሩን ጠቁመው ሰብአዊ ድጋፍ አድራጊዎች ለሰሜኑ ጦርነት ተጎጂዎች የለገሱትን ያህል ሰብአዊ ድጋፍ ለተፈናቃዮቹ እያደረጉ እንዳልሆነ ገልጸዋል። መስፍን አራጌ ዝርዝሩን ይዟል።
አዛውንቷ መዲና ታደሰ እድሜያቸውን በትክክል ባያውቁትም 70 አመት ይሆነኛል ይላሉ። ከኦሮሚያ ክልል ምስራቅ ወለጋ አኗ አካባቢ ተፈናቅለው ደብረ ብርሃን በሚገኘው ቻይና መጠለያ ካምፕ ውስጥ መኖር ከጀመሩ 2 ወር ሆኗቸዋል። ባለቤታቸውን ጨምሮ ሌሎች የቤተሰባቸው አባላት አሁንም በዚያው በኦሮሚያ ክልል ወለጋ እንደሚኖሩ የተናገሩት ወይዘሮ መዲና ወደ ደብረ ብርሃን የመጡበትን ምክንያት ሲያስረዱ
ሸኔ ወንድሞቻችን እህቶቻችን ታረዱብን
ድሞቻችን ህብቶቻችን ተውስታችን መጀመሪያ ንብረታችን ተዘረፈ። ንብረታችንን ሲዘርፉት ሩሃችንን ይዘን ወደ ከተማ ተነገባ። ከተማ ደሞ ገቡና ጨፈጨፉን። አሁን በመጨረሻ ትግስት ሆነን እንግዲህ ወንድሜን ጥዬ እህቴን ጥዬ እየተባባን እንተባበቅ አምስት በሱብህ ላይ ተጀመረ። 5 ሰዓት ሰማንያ ሰው ፈጁ። ይሄው ሸኔ ገባ ተጨፈጨፈ። ያማራ ቤት የት ነው እየተባለ ያማራም ቤት ምሩን እየተባለ እየተጨፈጨፈ በር እየተሰበረ አንድ ቤት 5 አንድ ቤት 6 አለቀ። በዛው እንግዲህ ተበናጓጉዴን አሙስ ጅማት አሙስ ሞቱ ጅማት ቀብረን ቅዳሜ እሁድ ይወጣ መጣ እና በዛ ደሞ ነፍሲቱ እንግዲህ እሳት ቢፈጃት ወዲ ልጅ ወጣለች ተብሏል። ለሩሃችን ደሞ እንግዲህ የቀበርነው ቀብረን በዱሬ ወደቀው ሞርቆ ሸሽተን መጣን። ማለቤቴ እዛው ነው አሁን አንጋፋ ልጅም እዛው ነው
የት
እዛው ወለጋ ቤታችንን እስቲ እንደው ቤታችንን ሁኔታ እናንተ ወጡልን ያ 80 ሰው ቲሞት እናንተ ወጡልን እኛ እስቲ ደሞ እስቲ በትግስት እስቲ ደሞ እንጠብቀውና እስቲ ቤታችንን እስቲ እንደው ደሞ የከተማ ቤታችንን የገጠሩ የለም እንጨቱም ቆርቆሮውም ተነቅሎ ሆዷል የለም የገጠሩ ቤታችን አሁን የከተማ ቤት ደሞ ጥቂት እንግዲህ ሻል እንደው በትግስት እንጠብቀው ብሎ አሁን ወንድሜም አለ ባለቤቴም አለ ልጅም አንጋፋ ልጅ አለ።
ከኦሮሚያ ክልል ልዩ ልዩ ዞኖችና ወረዳዎች የመጡ ተፈናቃዮች እነርሱ ኦነግ ሸኔ ሲሉ የሚጠሩትን የኦሮሞ ነጻነት ሰራዊት ለግድያው ለአካል ጉዳቱ ለንብረት ዘረፋውና ለመፈናቀሉ ተጠያቂ ያደርጋሉ። መኖሪያቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማዊያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው ተደጋጋሚ አስተባብለዋል። ተፈናቅለው ከመጡበት ጊዜ ጀምሮ ያከባቢው ማህበረሰብ የሚያደርግላቸው የምግብ ድጋፍ ከርሃብ ቢታደጋቸውም ተጨናንቀን እንኖርበታለን ያሉት ድንኳን ከሚጥለው ዝናብ አልተከላከለልንም ብለዋል።
ዝናብ ጥሎ እንትን ያለ ጊዜና ፈለቀ ውስጥ ይፈልቅ ጀመረ። ይሄ ክረምት እየመጣ እንዴ ወዴ ልንደርስ ነው? ምን ልንሆን ነው እያልን ነው የምናለቅሰው። ተወዴ ላይ ያለው ሌላ ሁለት አባወራ አለ አንዱ 8 16 ነው ያለው ወዴ ላይ ያለው ደሞ ይሁን በዝ እዚህ ያለ ነው ደሞ ሁለት አባወራነን አንዱ 6 በቃ ምኝታ ያላቸው እና እንደዚህ ይሁን አሁን 3 አባወራም የሆነበት ቤት አለ እና እንደዚህ ይሁን ነው መሸም ያለ ነው እንግዲህ ጌታ እንዲያለ ደሞ እንግዲህ ጦለት እያረግን ዙ ደሞ እንግዲህ እና ይብለን ዲፋ ብለና ለኔ ጌታ አሁን በቃ ንፋስ እንዲታለ ትጎነጎናለኝ እየወደቀችም ነው እየወደቀም ነው አሁን እየቤቱ ላይ እየወደቀ ነው በቃ እንደው እኔ መሬት አልያዘም መሰለኝ እየወደቀ ነው እንደው መጨረሻችን ምንድነው አሁን ዝናብ የጣለለት መጨረሻችን ምንድነው እንዴት ነው ምን ሆነው።
ከወለጋ አኑ አካባቢ የመጡት ሌላዋ የድሜ ባለጸጋ ፋጢማ ሰን ናቸው። የአራት ልጆች እናትና የአራት ልጆች አያት መሆናቸውን የሚናገሩት ወይዘሮ ፋጢማ በአካባቢያቸው በደረሰው የጸጥታ መደፍረስ ሳቢያ ከልጆቻቸውና ከባለቤታቸው ተነጥለው አንድ ልጃቸውን ይዘው ወደ ደብረ ብርሃን ከመጡ ወር እንዳለፋቸው ገልጸዋል።
ያው በጭፍጨፋው ነው የመጣነው። ጭፍጨፋችን መጣን
ብቻውን የመጡ
አረ ይሁን ልጅን ይያለሁኝ አንድ ልጅ ይያለሁኝ
ባለቤቱ
እዛው ቀርቷል። እርዳታ አስጋቢ ነገር የለውም። እዛም ደሞ ይሄ ዝናብ ሲጥል እንደዚህ ሆኖ እንደምናረገው እኔ አላውቅም። እንግዲህ እንደዚህ ብለን እንደመቸም አይደለም ዛሬ ድረስ
ከምዕራብ ሸዋ ዞን ዳን ወረዳ የመጡት ጌትዬ ደርቤ ተፈናቃው የምግብ ድጋፍ ካገኘ 2 ወር እንዳለፈው አስታውቀዋል።
ዙሪያውን እንትን ይያለ እየገባባቸው በቁፋሩ በምን እየተከላከሉ ነው። አሁን ያለው ሁኔታ በጣም ያው አስቸጋሪ ነው። ዝናቡ ችግርም አለ የሚበላም አሁን ላይ በጣም አስቸጋሪ ነገር ነው። መንግስት እስካሁን እንደ ከሰጠው 2 ወር ጨርሶ 3 ወር ውስጥ ነው ያለው። በወር 15 ኪሎ ስንዴና ዘይት ምንም እንደነበር የሚለው ዘይቱም ስንዴውም በወር ቀርቶ በሁለት ወር እንኳን ቢደርስ አሪፍ ነበር። 2 ወሩን ጨርሶ ግን አሁን 3ኛው ላይ ነው ያለው።
ተፈናቃዮቹ እየጣለ ካለው ዝናብና ከመጠለያው አለመመቸት ጋር ተያይዞ ለተላላፊ በሽታ እንጋለጣለን የሚል ስጋትም አላቸው። ከተማዋ ከአቅሟ በላይ ተፈናቃዮችን አስተናግዳለች የሚሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ይህም ተፈናቃዩንና አካባቢውን ለውስብስብ ችግር ዳርጓል ብለዋል።
ከተማ በተፈናቃይ በብዙ መልኩ አንደኛው የነሱ ህይወት የተረጋጋ ነው ብሎ መውሰድ አይቻልም። በሁለተኛ ደረጃ ደግሞ ከተማው በሚያደርጋቸው የልማት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ አለው። አንደኛ የትኩረት ኤሪያ ወደ ተፈናቃው የማድረግ የምንፈልጋቸውን ልማቶች በዛ ፍጥነት ለመስራት የተፈናቃይ ማናጅመንት ሲስተሙ በራሱ ችግር ጊዜ ውስጥ በመሆኑ ሁለቱም አጠናይቶ ለመምራት ነው ከተማ አስተዳደሩ ለፍቶ መሰጠረት እያደረገ ያለው። ይህም ሆኖ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታና ደረጃ ያሉት ማለት ይቻላል።
የከተማ አስተዳደሩ ባቄሎ ተብሎ በሚታወቀው አካባቢ ለተፈናቃዮች መጠለያ ግንባታ መጀመሩን ለአሜሪካ ድምጽ ከወራት በፊት ገልጾ ነበር። መጠለያው ግን በከተማዋ ውስጥ ያሉትን 30,000 ተፈናቃዮች መያዝ እንደማይችል ተቆሞ መንግስትና በጎ አድራጊዎች የመፍትሄው አካል እንዲሆኑ ጥሪ ማስተላለፉ ይታወሳል። ምክትል ከንቲባ በድሉም ይህንን ያጠናክራሉ።
በተለይ ከመጠለያ ጋር ያለው ችግር በጣም አስከፊ ችግር የምንለው ህጻናቶች በፋብሪካ ውስጥ ናም ባለው ሁለት ባላቶች ተለምነው በዛ ፋብሪካ ውስጥ ተጠልለው የሚገኙበት ሁኔታዎች ናቸው ያሉት። ከፍተኛ መጨናነቅ በተለይ በዝናብ ወቅት ከፍተኛ ችግር ውስጥ የወደቁበት ሁኔታዎች ናቸው ያሉት። ይህን ከተማ አስተዳደሩ በተለይ የተፈናቃይ ግብረ ኃይልን አስተባብሮ በሚችለው አቅም ራሱ ማናጅ ለማድረግ የተደረገ ጥረት እንዳለ ቢሆንም ከሰብአዊነት አኳያ ግን ከፍተኛ ችግሮች አሉ ተብሎ ሊወሰድ የሚችልበት ሁኔታዎች ናቸው ያሉት። አሁን ከዩኤንኤችሲአር ጋር በመነጋገር የተወሰነ የመጠለያ ካምፕ በጅምር ደረጃ ለጊዜያዊ የሚሆን እየተሰራ ነው ያለ። እሱ በቂ ነው ተብሎ ሊወሰድ አይችልም።
በአማራ ክልል አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በተለይ ለጋሽ አካላት በሰሜኑ ጦርነት ሰሞን የነበራቸውን ያህል እንቅስቃሴ አለማድረጋቸው በክልሉ በተለያዩ ቦታዎች የሚገኙ ተፈናቃዮች ለከፋ ሰብአዊ ጉዳት መዳረጋቸውን አመልክተዋል።
በፊት ከነበረው በሰሜኑ ጦርነት ከነበረው ጋር የነበረውን ድጋፍ ወስደን ለተፈናቃዮች የሚደረገውን ድጋፍ ወስደን አሁን ስናየው በጣም በዜሮ የሚሰላ አይነት ነገር ነውና መደገፍ አለባቸው። ይሄኛው አካባቢ ላይ ተፈናቅሎ ብዙ ኃይል ነው ያለ።
በተወሰኑ አካላት ጥረት ብቻ በአባራ ክልል በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች በቂ መጠለያና ምግብ ለማቅረብ አዳጋች እንደሆነ ዳይሬክተሩ ያስረዳሉ።
የአካባቢው ማህበረሰብ ማድረግ ካለበት በላይ አድርጓል። የፌደራል መንግስት ተገቢውን ድጋፍ እያደረገ አይደለም። ከአቅሙ በላይ ስለሆነ ድጋፉ በበቂ መልኩ እየሰጠ አይደለም። ምግቡን ራሱ አልቻለም። ስለዚህ ቢያንስ መጠለያውን እንደዛ ብንደጋገፍ የክላስተር አለ የሼልተር ክላስተር የሚባል እና በዛ ውስጥ ሌሎች ኢንተርናሽናል ኮሚኒቲዎች በዚህ ክላስተር ውስጥ ሰፖርት ቢያደርጉ ቢያንስ በክረምቱ ጎርፍ አይሄድባቸው። አሁን ያለው ሲቹዌሽን እንደተባለው አስቸጋሪ ነው። ተፈናቅሎ ሰው በውጭ ላይ ተኝቶ ዝናብና ጎርፍ እንዳይሄድበት የሚደረገው ጥረት ይህን ያህል ውጤት ያመጣል የሚል እንትን የለን።
እና ዳይሬክተሩ ገለጻ ከ660,000 የሚልቁ ተፈናቃዮች በ40 ጊዜያዊ መጠለያ ጣቢያዎች ውስጥ ይኖራሉ በክልሉ። ከነዚህም የሚበዙት ከኦሮሚያ ክልል የተፈናቀሉ መሆናቸውን ጠቁመዋል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ።
መስፍን አራጌ ለዘገባው እናመሰግናለን። ወደ ቀጣዩ ቅንብር ስንሻገር ደግሞ ግጭት የአባይ ውሃ አጠቃቀም ድርድርን ሊያዘገየው እንደሚችል ተጠቁሟል። በሱዳን የጦር ኃይሎችና በፈጥኖ ደራሽ ድጋፍ ሰጪ ኃይሉ መካከል እየተካሄደ ያለው ውጊያ ኢትዮጵያ፣ ግብጽና ሱዳን በአባይ ወንዝ ዙሪያ ስምምነት ላይ ለመድረስ የሚያካሂዱትን ድርድር ቢያዘገየውም በህዳሴ ግድብ አሞላል ላይ ግን ምንም አይነት ተጽዕኖ እንደማይኖረው በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ አስታውቀዋል። አምባሳደር ስለሺ ይህንን የተናገሩት በአባይ ወንዝ ዙሪያ ያሉ ታሪካዊ ሁነቶችን፣ ዓለም አቀፍ ስምምነቶችንና የግል መልከታዎችን ያዘው How This Happened, Demystifying the Nile በሚል ርዕስ ለህትመት የበቃ መጽሐፍ በተመረቀበት ወቅት ነው። በምረቃው ላይ የተገኙት የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺን ዩናይትድ ስቴትስን ጨምሮ የዓለም ሀያል አገራት በአባይ ወንዝ ዙሪያ ያላቸውን ታሪካዊ ተጽዕኖ ተንትነዋል። ስመኝሽ የቆየ ዝርዝሩን ይዛለች።
ባለፈው ሳምንት ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ በተካሄደው How This Happened, Demystifying the Nile የተሰኘ በአባይ ዙሪያ የተጻፈ መጽሐፍ ምረቃ ላይ ተገኝተው ውይይት ያካሄዱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ስለሺ በቀለ ከ3 ሳምንት በላይ ያስቆጠረው በሱዳን ሁለት ጀነራሎችና አጋሮቻቸው መካከል የሚካሄደው ግጭት በኢትዮጵያ የህዳሴ ግድብ አሞላልና የሥራ ሂደት ላይ ምንም ተጽዕኖ እንደማያሳድር ገልጸው በአባይ ወንዝ አጠቃቀም ዙሪያ በኢትዮጵያ ግብጽና ሱዳን መካከል የቀጠለው ድርድር ግን ሊስተጓጎል እንደሚችል አመልክተዋል።
በሱዳን የተፈጠረው ሁኔታ የተጠበቀ አይደለም። ሱዳናውያን በቅርቡ ወደ ሰላማቸው እንደሚመለሱ ተስፋ እናደርጋለን። ነገር ግን እንደዚህ አይነት ሁኔታ ድርድሩ ላይ ተጽዕኖ ማሳደሩ አይቀርም። ስለዚህ ድርድሩን ያዘገየዋል። ግጭቱ ግን ይቀጥላል የሚል እምነት የለንም። ሱዳናውያን ወደ መደበኛ ኑሯቸው በቅርቡ እንደሚመለሱ እናምናለን። እንዲያም እንዲሆን እንጸልያለን። ያ ሲሆን ወደ ድርድሩ እንመለሳለን።
ኢትዮጵያ የታላቁ ህዳሴ ግድብ 3ኛ ዙር የውሃ ሙሌት በስኬት መጠናቀቁን ያስታወቀችው ባለፈው ዓመት መጨረሻ ነሐሴ ወር ላይ ሲሆን አጠቃላይ የግድቡ ግንባታ 91% መጠናቀቁን አምባሳደር ስለሺ አመልክተዋል። አምባሳደር ስለሺ በሶስቱ ሀገራት መካከል የሚደረገው ድርድር ግን አሁንም በአፍሪካ ህብረት በኩል መቀጠሉን አመልክተው እስካሁን ግን ይህ ነው የሚባል ውጤት ላይ አለመደረሱን ገልጸዋል። ኢትዮጵያ በሌላው ላይ ጉዳት ሳያስከትል የሚካሄድ ፍትሃዊ አጠቃቀም በሚል መርሆ መሰረት የህዳሴ ግድቡን ቀሪ ግንባታና አሞላል እያካሄደች መሆኑን ማስመረው ቀሪው ሶስቱ ሀገራት ወደፊት የአባይ ወንዝን እንዴት መጠቀም እንደሚችሉ የሚካሄድ ድርድር መሆኑንና ሱዳን ወደ መረጋጋት ስትመለስ እንደሚቀጥል አብራርተዋል።
በድርድሩ የሚቀረን ነገር እንዴት ወደፊት መሄድ እንደሚቻል ነው። ታላቁ የህዳሴ ግድብም ሆነ በግድቡ ዙሪያ የሚደረጉ ድርድሮች ወደፊት ከሚካሄዱት የልማት ስራዎች ጋር መቀላቀል የለባቸውም።
How this happened? Demystifying the Nile ወይም የአባይ እውነታዎች የተሰኘው መጽሐፍ ጸሐፊ የጆርጅ ታውን ዩኒቨርሲቲ መምህርና ፍሎሪዳ ዩኒቨርሲቲ ሳውዝ ኢስት አካዳሚክ ምክትል ፕሬዝዳንት የሆኑት ዶክተር ደረጀ በፍቃዱ ተሰማ ናቸው። መጽሐፉ ከአንደኛው ክፍለ ዘመን አንስቶ የኑቢያ፣ የግብጽና የኢትዮጵያ ነገስታት በአባይ ዙሪያ የነበራቸውን ግንኙነት፣ ሁለተኛውን የዓለም ጦርነት ጨምሮ የኢትዮጵያንና የአፍሪካን ታሪክ የቀየሩ ዓለም አቀፍ ክስተቶችን፣ በአባይ ዙሪያ የተደረጉ ድርድሮችን፣ ዓለም አቀፍ ስምምነቶችንና ሳይንሳዊ ሂደቶችን አካቶ ይዟል። ዶክተር ደረጀ 526 ገጾችን በያዘው መጽሐፋቸው የኤሌክትሪክ አገልግሎት ሳያገኙ በኩራዝ ባደጉበት አምቦ ከተማ ካሳለፉት ሕይወት ተነስተው ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ እንዲገነባ ያደረጉ ታሪካዊ ክስተቶችን፣ የቅርብና የሩቅ ሀገራትን ጫና፣ ቀጠናዊና የውሃ ፖለቲካ ሚዛን ለውጦች እንዲሁም ውስጣዊ ግጭቶችን ዳሰዋል። መጽሐፋቸው ሲመረቅ ባደረጉት ንግግርም የህዳሴ ግድብ አሁንም በጨለማ ለሚኖሩ በሚሊየን የሚቆጠሩ ኢትዮጵያውያን ተስፋ መሆኑን አመልክተዋል።
So successful completion of the gap is therefore
የኢትዮጵያ ህዳሴ ግድብ በስኬት መጠናቀቅ ለኢትዮጵያ ህዝብ እጅግ በጣም አስፈላጊ ነው። እንደውም ብዙዎች የህዳሴ ግድብ መጠናቀቅና ኤሌክትሪክ በሚሊየን ለሚቆጠሩ የህብረተሰብ ክፍሎች እንዲዳረስ ማድረግ ሀገሪቱን ለማዘመን የሚወሰድ መሰረታዊ እርምጃ ነው ሲሉ ይከራከራሉ። የህዳሴ ግድቡን ሄጄ በጎበኙበት ወቅት ካሰብኩት በላይ የገዘፈ መሆኑ አስገርሞኛል።
ዶክተር ደረጀ በመጽሐፋቸው መጨረሻ ያካተቱትን የግል ምልከታ ለመጻፍ የጥቁርና ነጭ አባይ መነሻ ከሆኑት ኢትዮጵያና ዩጋንዳ አንስተው እስከ መዳረሻው ሜዲትራኒያን ባህር ድረስ ተጉዘዋል። በጉዟቸው ባለፉበት ሀገራት የሚኖሩ ህዝቦች ከአባይ ጋር ያላቸውን ቁርኝትም መዝግበዋል።
በሌሎች ባለሙያዎች ስለ አባይ ከተጻፉ ታሪኮች በተጨማሪ የመጽሐፉ የመጨረሻው ምዕራፍ በየሀገሩ ከሚኖሩ ህዝቦችና አስጎብኚዎች ያየሁትና የሰማሁትን አካቷል። እነዚህ የጎበኘኋቸው 7 ስፍራዎች የጥቁር አባይ ምንጭ የሆነውና ከጣና በስተደቡብ 164 ኪሎ ሜትር ርቀት ላይ ሰከላ ወረዳ የሚገኘው አቡነ ዘራ አብሩክ፣ የጣና ሐይቅ፣ የኢትዮጵያ ህዳሴ ግድብ፣ ዩጋንዳ ውስጥ የሚገኘው ጂንጃ የተሰኘው የነጭ አባይ መነሻ ስፍራ፣ አልሞግራን የተሰኘው ሁለቱ አባዮች ካርቱም ውስጥ የሚገናኙበት ስፍራ ካይሮ አሌክሳንድሪያና አባይ በመጨረሻ ወደ ሜዲትራኒያን ባህር የሚገባበት ቦታ ናቸው።
የአባይ ኡነታዎች ከታሪካዊ ኡነቶች በተጨማሪ በአባይ ውሃ አጠቃቀም ዙሪያ የሚታየውን ኢፍትሃዊ አጠቃቀምና በቅኝ ግዛት ወቅት እንግሊዝ ከነበራት ጣልቃ ገብነት አንስቶ እስካሁን የሚታዩ ዓለም አቀፍ ተጽዕኖችን አጉልቶ ያሳያል። በመጽሐፉ ምረቃ ላይ በተካሄደ የፓናል ውይይት ላይ የተካፈሉት በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺንም የአባይ ተፋሰስ ሀገራትና ሌሎች የዓለም ሀያላን ሀገሮች በአባይ ውሃ አጠቃቀምም ሆነ በህዳሴ ግድብ ግንባታ ዙሪያ በታሪክ የነበራቸውን ሚና ያብራሩ ሲሆን በተለይ ዩናይትድ ስቴትስ በአባይ ዙሪያ ያላት ፖሊሲ ስልጣን ላይ ከሚወጣው መንግስት ጋር አብሮ የሚቀያየር መሆኑን አስመረውበታል።
በግልጽ እንደሚታየው ከትራምፕ አስተዳደር በፊት የነበረውና ከትራምፕ አስተዳደር በኋላ ያለው የአሜሪካ ፖሊሲ ይለያያል። ከዚያ በፊት በአባይ ጉዳይ ላይ የነበረው ፍላጎት በጣም ዝቅተኛ ነበር። እንደ አውሮፓውያን አቆጣጠር ከ1996 እስከ 1999 በኢትዮጵያ አምባሳደር በነበርኩበት ወቅት ክሊንተን ቢያንስ አባይ እንዴት የግጭት መንስኤ ሊሆን እንደሚችልና በአሜሪካ ፍላጎት ላይ ሊያሳድር ስለሚችለው ተጽዕኖ ትኩረት እንዲያደርጉ ተደጋጋሚ ግፊት አድርጌ ነበር። ነገር ግን ምንም ፍላጎት አልነበረም። ምናልባት በወቅቱ አሜሪካ ከኢትዮጵያ ሙነ ከግብጽ ጋር ጥሩ ግንኙነት ስለነበራት መሃል መግባቱን ስላልፈለገች ሊሆን ይችላል። እስከ ትራምፕ ድረስ የነበሩት አስተዳደሮችም ተመሳሳይ አቋም ነበራቸው። ትራምፕ ወደ ስልጣን ሲመጡ ግን ከግብጹ ፕሬዚደንት አልሲሲ በቀጥታ በቀረበላቸው ጥያቄ መሰረት አሜሪካ ግምጃ ቤት ጉዳዩን እንዲያሸማግል ሾሙ።
ከቅርብ ጊዜ ድረስ የውሃ መስኖና ኢነርጂ ሚኒስትር የነበሩትና የህዳሴ ግድብ ድርድሮች ላይ ኢትዮጵያን ወክለው የሚደራደሩ ከፍተኛ የሀገሪቱን ባለሙያዎች በመምራት የሚሳተፉት አምባሳደር ስለሽም እንዲሁ ከውጪ የሚመጡ ተጽዕኖች ኢትዮጵያ በአባይ ወንዝ ላይ ያላትን የመጠቀም መብት የሚጋፋ መሆኑን ጠቁመዋል።
በአብዛኛው በአፍሪካ ሳይድ ያሉ ሀገሮችን የመጫን ሀብታቸውን በአግባቡ አልምተው እንዳይጠቀሙ ያን አይነት ተደኮችና ሀሳቦች ይቀርባሉ። አንፎርቹኔትሊ የዓለም ህዝብ ማንኛውም ሰው ነው፣ በልማት ተጠቃሚ ሊሆን ይገባዋል። ተፈጥሮ የሰጠውን ጸጋ አልምቶ መጠቀም ይገባዋል። ነገር ግን አንተ የተሰጠህን ትተህ ለሌላኛው አሳልፈ ስጥ የሚል ትእዛዝ ኬትም የለም። ነገር ግን ብዙዎቹ ተጽዕኖች የሚመጡት ከዛ አይነት አስተሳሰብ ነው። ኢትዮጵያ ደግሞ በመልካም ጉርብትና ሀብትን ይህን የተፈጥሮ የተሰጠነውን ጸጋ በጋራ እንጠቀም፣ ኢትዮጵያም የራሷን ድርሻ ትጠቀም፣ ሌሎችም ድርሻ ያገኙ፣ እነሱም አደገኛ ችግር ውስጥ መግባት የለባቸውም ብላ የምታስብ አለበት። የሌላው አስተሳሰብ ግን እናንተ እጃችሁን አጣጥፋችሁ በድህነት ኑሩ፣ ውሃውን አሳልፋችሁ ለሌላ ስጡ ነው። ምንም እንኳ ህዳሴ ግድብ ውሃውን ኮንሱም አድርጎ ወይንም ደግሞ ውሃውን የሚጠጣ ነገር የለም፣ በሪዘርቫር አስቀምጦ በአመቱ ሙሉ እያስተራጭቶ የሚያሳልፍ ነው። በዛ መልክ ለሚሰራ ፕሮጀክት የዚህ አይነት ጭቅጭቅ መኖር አልነበረበትም ሲጀመር። ነገር ግን የዓለም ጂኦፖለቲክስ የመሳሰሉት ነገሮችን ይዘው በሚንቀሳቀሱ በጊዜ እንዲህ አይነት ተጽዕኖ ያሳድራሉ። በጎ ያልሆኑ ተጽዕኖቹ ይበዛሉ ከበጎዎቹ ይልቅ።
በአሁኑ ወቅት ከ65 ሚሊዮን በላይ የሚሆነው ህዝቧ ኤሌክትሪክ እንደማያገኝ የምትገልጸው ኢትዮጵያ 85% የሚሆነው የአባይ ውሃ ከኢትዮጵያ የሚመነጭ ሆኖ ሳለ ውሃውን እንዳትጠቀም መደረጓ ፍትሃዊ አለመሆኑን በተደጋጋሚ ትገልጻለች። 90% የሚሆነው የውሃ አቅርቦቷን ከአባይ የምታገኘው ግብጽ በበኩሏ የውሃ መጠኑ ከቀነሰ አደጋ ላይ ወድቃለው በሚል ኢትዮጵያ ያለ አሳሪ ስምምነት ግድቡን መሙላት መቀጠሏን ትቃወማለች። ሁሉም የአባይ ተፋሰስ ሀገራት ውሃውን ፍትሃዊ በሆነ መልኩ መጠቀም ይችላሉ የሚሉት አምባሳደር ስለሺ ታዲያ ዶክተር ደረጀ በመጽሐፋቸው እነዚህን ሁሉ ውስብስብና የተሳሰሩ የአባይን እውነታዎች በዝርዝር ማካተታቸው የአባይን ትክክለኛ ገጽታ ለማሳየት ይጠቅማል ሲሉ አስተያየታቸውን ሰጥተዋል።
መጽሐፉ በጥሩ ሁኔታ ብዙ ነገሮችን ዘግቦ ይዟል። ሂስቶሪካል የሆኑ ነገሮች ማለት ታሪካዊ ከናይል ዙሪያ የነበሩ ነገሮችን መጽሐፍ ውስጥ እንዲካተቱ ተደርገዋል። ውሃው ራሱ ሃይድሮሎጂ ምን ይመስላል፣ የተለያየ አገር ውስጥ ስለ ውሃው ኮንትሪቢሽን ስለመሳሰሉት፣ ህዳሴ ግድብን ልንገነባ ስንነሳ ደግሞ ታሪካዊ አመጣጡ ምን ይመስላል፣ የተለያዩ መንግስታት ባለፉ መንግስታትም በአሁንም እይታዎች ምን ይመስሉ ነበር የሚለውን አካተውበታል። እንዲሁም በውስጡ ደግሞ ህዳሴ ግድብ ሲገነባ የፕሮጀክት ማኔጅመንቱ ሳይንሱ የመሳሰሉትን ነገሮች በውስጡ በጥሩ ሁኔታ ጠርዞ ያዘ ጥሩ ሪፈረንስ ማቴሪያል የሚሆን ነው። በተለይ የዓለም አቀፍ የውሃ ህጎች ምን ይመስላሉ የሚሉትንም እንደዚሁ አስቀምጧል። በናይል ውስጥ በነበሩ ክርክሮችና ድርድሮች እንዲሁም ስምምነቶች ምን ምኖች እስካሁን ደረጃ አሉ በአግሪመንት ደረጃ እነሱን አካቶ የቀረበ ጥሩ ሪፈረንስ ቡክ ነው ማለት ነው።
በመጽሐፉ ምረቃ ላይ የተገኙ ሌሎች ምሁራንና ተመራማሪዎችም ዘላቂ ልማት፣ ፍትሃዊ አጠቃቀምና የአባይ ወንዝ ልማትን የሚመለከቱ ፖሊሲዎች ዙሪያ ማብራሪያ ሰጥተዋል። የአባይ ወንዝ ተፋሰስ ሀገራትን ያማከለ የውሃ አጠቃቀም ማዕቀፍ ዙሪያ የሚደረግ ጥናትና በመጪዎቹ ዓመታት የአየር ንብረት ለውጥ፣ የህዝብ ብዛትና የፖለቲካው ሁኔታ በአባይ ውሃና አጠቃቀም ላይ የሚያሳድሩት ተጽዕኖም ውይይት ተደርጎባቸዋል። በእንግሊዘኛ ተጽፎ ለህትመት የበቃው መጽሐፍ ወደ አማርኛና ወደ አረብኛ እየተተረጎመ መሆኑንና በቅርቡ ለህዝብ እንደሚደርሱ ዶክተር ደረጀ ገልጸውልናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለዘገባው እናመሰግናለን። አድማጮች የምትከታተሉት የቅዳሜ ግንቦት 5 ምሽት ፕሮግራማችንን ነው። ባጭር ሞገድ በ19 እና በ25 ሜትር ባንድ በኢትዮሳት እንዲሁም ዌብሳይታችን amharic.voanews.com ላይ ልታደምጡ ትችላላችሁ። ከታዩ ዝግጅት ወደ መቀሌ ይወስደናል። የእናቶችን ቀን ምክንያት በማድረግ በመቀሌ ከተማ የእናቶችን ብርታት የሚያሳይ የስዕል ትዕይንት ለጎብኚዎች ቀርቧል። ይህ ትዕይንት እናቶች ለእናቶች ተብሎ በሚታወቅ ማህበር ከወጣት ሰዓሊያን ጋር በመተባበር የቀረበ ነው። ሙልጌታ ጽሃ በጉዳዩ ዙሪያ ተከታዩን ዘገባ አድርሶናል።
በመቀለ ከተማ የተዘጋጀው ይህ የስዕል ትዕይንት ያስተባበረችና የራስዋም አንድ ስዕል ይዛ የቀረበች ምንያ ሐዱሽ የእናቶች ፈተናም ጥንካሬና ፍቅር ለማሳየት የተዘጋጀ መድረክ ነው ብላለች። እናት ኤግዚቢሽን የሚል ሲያሜ የተሰጠው ይህ ትዕይንት ወጣት ሰዓሊያን ስራዎቻቸው ያቀረቡበት መሆኑ ተናግራለች።
እንታየው ላይክ የእናቶች ስዕል ይዘን ነው የቀረብነው እና ሁሉም ሰዓሊ በየ ፐርስፔክቲቭ ይዞት የቀረበ ስዕል አለ እና ይሄንን ይገልጽልን የእናት ፍቅር አለ፣ የተበደለችው እናት፣ ምንም የሌላት እናት፣ ምትሰጥ እናት፣ ብዙ ነገር ይዘን በየራሳችን እይታ ይዘን መጥተናል። ስዕል ከ23 በላይ ስዕል አለን እና ከ20 ሰዓሊ በላይ የተሳተፈበት ኤግዚቢሽን ነው። እናቶች ለእናቶች የሚባል ድርጅት አለ እና እሱ ያዘጋጀው የስዕል ትዕይንት ነው። የእናቶች ቀን እያከበርን መጥተናል። በእናቶች ስም አደባባይ ተሰጥቷቸዋል። ስዕል እንደምናውቀው ልክ ስታየው ከውጪም የመጣዩን ኤቭሪዋን አንደርስታንድ ሊያደርገው የሚችለውን ነገር ነው። ልክ ስታየው ገላጭ ነው። አንዱ ከአክቲቪቲዎቹ የመረጥ ነው ስዕል እንዲሆንና ሁሉም ሰው መጥቶ እንዲጎበኝ እና ያለውን ነገር ደግሞ ተረድቶ ለቀጣይ የሚያስተካክለውን ነገር ማለት እይታችን እናት ላይ ያለንን እይታ ሴት ላይ ያለንን እይታ እንድናስተካክል ስለሚረዳን ማለት ነው።
በስዕል ትዕይንቱ እናቶች ለልጆቻቸው የሚከፍሉት መስዋዕትና የሚያሳዩት ፍቅር የሚያሳይ ነው ያለችው ምንያም በተለይ በጦርነቱ ለነበረ ማህበረሰብ ተስፋ ለማሳየት የተዘጋጀ ነው ብላለች።
አሁን እዚህ ያሉትን ስዕሎች አሁን አንድ እናት ሁለት ልጆች እንዲያጥፋ ሁለቱ ጡቶቿ ደግሞ እያጠባች ትታያለች እና እሱም የሚያሳየው አሁን ለልጆቿ እኩል እንደምታይ እና ደግሞ ፊቷ ላይ በጣም ፈገግታ ይታይባታል። እሱ የሚገልጸው አሁን ተቀባይ ነው ደስተኛ መሆን ያለበት፣ እሷ ግን ልክ ስትሰጥ ደስታዋ ይበዛል። ለዛ ነው ኤክስፕሌን ያደረገው። አሁን እዚህ የሰራ ነው አንዳንዶቹ የነበረን የሁለት ዓመቱን የሚገልጽ ስዕል አለን። አብዛኛው ግን ብሩህ ተስፋ የሚያሳይ ማለት ከአሁን በኋላ ሰላም ነው እንጂ ጦርነት ላይ መዘፈቅ እንደሌለብን የሚያሳይ ስዕሎች ናቸው እዚህ ይዘን የመጣ ነው እና ከአሁን በኋላ ደግሞ እንደ አንድ ምዕራፍ ብለን ሁሉም ነገር በሰላም እንድንጀምረው ብለን ከነበረንን ሀዘን ከነበረን ጭንቅ እንድንወጣ ብለን ያዘጋጀነው ነውና ሰዎች መጥተው ሲያዩ ኦኬ ለካንዲ ነው ተስፋ አለ ምናምን ኤግዚቢሽን እንኳን መከፈቱ አሁን መጥተው ኦ ኤግዚቢሽን ተከፈተ ማለት እንደ ተርኒንግ ፖይንት ነው የሚሆነው።
ሀፍተገነት አለማየሁ የተባለ ሁለት ስዕሎች በትዕይንቱ ይዞ የቀረበ ወጣት በበኩሉም
አንደኛው ስዕል አንድ እናት አለች ያው እንደ ንግስት ምናያት አለች እና ያንን ንግስት ያሸከምናት ኃላፊነቱን የቤት ኃላፊነት ነው እንጂ ንግስናው እንዳልሆነና ያንን ንግስትና የራሷ ጫና በሷ ብቻ ጫና እንዳልና ያንን ጫና ለሁላችን እንደሆነ እንዲታወቅልኝ ነው ፈልገውና የሷ ብሎ ነገር እንደሌለ ያ ሁላ ጫና ዶርሳባትም ስቲል ግን እናትነት እንደማይለቅና አሁንም እንደ ንግስት እንደሆነች የትልቅነት ቦታ እንዳላት አንደኛው ደግሞ እናቶችን ደስታ ለመግለጽ ነው ያው የእናቶችን ደስታና ፍቅር ብርሃናቸው ያው ጥሩ ነገራቸውን ለማየት ነው እና የሚያርጉት ሁሉ ሳክፋይ የሚከፍቱት ለልጃቸውና በደስታ እንደሚከፍሉት ለማሳየት።
በሰሜን ኢትዮጵያ ጦርነት ምክንያት በህዝቡ የደረሰ ጉዳት ዋናው ተጠቂ እናቶች በመሆናቸው በቀረቡት ስዕሎች እናቶች ያሳለፉት ስቃይና ቀጣይ ተስፋቸው ለማሳየት ጥረት ተደርጓል ብሏል ሀፍተገነት።
በተለይ ደግሞ በዚህ ሁለት ዓመት የነበረው እናቶች ጋር የነበረው ጭንቀትም ሁሉም ነገር የነበረው ጫና ጥንካሬያቸውን ማሳየት ነው መኩሮናል። ያው ስቲል እስካሁን ደግሞ ያው ያለውን አር ቴራፒ ያስፈልጋል ብዙም የተጎዱም አሉ እነሱም ተስፋ የሚሆናቸውና ወደፊትም ፊቸሪቲ የተሻለ እንዲሆንላቸው ያው ይገልጻል ያልናቸውን አሉና በዚህ ሁለት ዓመት የተፈጸሙ ችግሮችን የሚያጠቃልልን እዚህ ስዕል ላይ ያለና የብዙዎችን ሳሪዎች ስለሆነ ለተለያየ አይነት ለእናቶች የሚገልጽም አለ ሰው።
የስዕል ትዕይንቱ በመቀለ ከተማ ከጉንበት 1 እስከ 5 2015 ዓመተ ምህረት ለተመልካች ክፍት ተደርጓል። ስዕሎቹን እየጎበኘች ያገኙት እጸገነት ገብረ የተባለች የከተማዋ ነዋሪ ነው።
ጠብቄ የመጣሁት ነገር ነበር እዚህ መጥቼ ያገኘሁት ደግሞ ሊትራሊ የተለየ ነገር ነው እና የትግራይ እናቶች በጣም ብዙ መከራና ስቃይ አሳልፈዋል ግን ይሄው ኤክዚቢሽን ስታይ በተስፋ በጣም ደስ በሚል ነገር ነው የተተካውና እንደዚህ አይነት ኤግዚቢሽኖች ራስ ቢስፋፉ በጣም ደስ ይላል። ያለፈው ነገር የሚያስረሳ በጥሩ ነገር የሚያስታውስ ነገር ስለሆነ በጣም ደስ ይላል። በብዙ መንገድ እናቶችን ይገለጻሉ በሙዚቃም ሊሆን ይችላል በፊልም በብዙ ነገር ግን አርት ላይ ሲሆን የራስ ውበት አለው ተፈጥሯዊ ውበትና የሆነ አይተው ራስ ፊልም ታረጋው ነገር አለ የሚገባክ ያንን ሰው ሳይነግርክ ሆን አንደርስታንድ የምታረጋው ነገር አለና ሊትራሊ ፊሊንግው አለ የእናትህ ምን አይነት ፕሪሺየስ እንደሆነች ምን አይነት ዩኒክ ክብር እንደሚገባት እዚህ ኤግዚቢሽን ላይ ያያቸው ሁሉም ደስ ይላሉ። ግን ስፔሲፊካሊ የሆነች እናት ሁለት ልጆቿን አቅፋ ባለማዳላት ለሁለት ልጆቿ እኩል ትሪት ስታረጋቸው የሚገልጽና ሁለት ጎረቤት ተማማቾች ከልባቸው ሲስቁ ያለውን ስዕል በጣም ወድጃለሁ።
የኪነ ጥበብ ስራዎች በማጠናከር በጦርነቱ ለነበረ ማህበረሰብ ስነ ልቦናዊ ድጋፍ እንዲያገኝ ማድረግ ይገባል ነው ያሉት አስተያየት ሰጪዎቹም። ለአሜሪካ ድምጽ ሙልጌታ አስማሃም መቀለም።
ሙልጌታ አስማሃን ለዘገባው እናመሰግናለን። በመቀጠል የሚቀርበው ደግሞ በእንግዱ ወልዴ ተዘጋጅቶ የሚቀርበው ሳምንታዊው የሙዚቃ ቃና ነው። መልካም ቆይታ።
ጤና ይስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት የሚቀርብላችሁና ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሄሩት በቀለ በ80 ዓመቷ ትናንት አርፋለች። ከ66 ዓመታት በፊት ወደ ሙዚቃው ዓለም የመጣችው ሄሩት በቀለ ከመጀመሪያዎቹ ዘመናዊ የሴታን ቀንቃኞች መካከል ትመደባለች። ለምሽቱ የሙዚቃ ቃና መክፈቻ እንዲሆን የመረጥኩላችሁ ህይወት እንደ ሸክላ የተሰኘውን ዜማ ነው። አይቀር መንፈራገጥ ያሁድ እስኪሞላ ወርቅ አስከተሰበር ህይወት እንደ ሸክላ ጣራና ግድግዳ በወርቅ ቢሰራ ገንዘብ ተቆልሎ ቢመስል ተራራ በከፋ ጨለማ በዚያ በሙት መንገድ ተከትሎ አይሄድም ሀብት ይስጋዘለች ህይወት በቃል
sagis kanto sautangatat negal polinya lai male punrasto punrasto ay ሳይቀር ማንሰራገት
የሰባት ልጆች እናት የሆነችው ሩት በቀለ 10 የልጅ ልጆችንና 7 የልጅ ልጆችን አይታለች። በአንድ ወቅት ከባልደረቦቿ ጋር ሰብሰብ ብላ ከተናገረች ቀልድ የሚከተለው ተጠቃሽ ነው።
ዛሬ እናወራላችሁ ዶክ ስለ አንድ ባቡርና ስለ አንድ ኤምትሬ መኪና ነው። አንድ ኤምትሬ መኪና ወደ መሻለኪያ ይሄዳል ማለት ባቡር ጣቢያ አካባቢ ማለት ነው። በኋላ ባጋጣሚ ሹፌሩ ፍሬንቺስ ኤምትሬው ሲያይ ለካባቡር መጥቷል። ምን ዝም ዘለ ይድብት ነው ይህ እንዶ ይጣለ አሁን ደግሞ ዝም ዘለ ይድብት እንዶ ያን ኤምትሬ መልሶ ባቡር ሰማና ለላ
ሽሩት ዘፋኝ ብቻ ሳትሆን ቀልድ አዋቂም እንደነበረች የሚያመለክት ነው። አብዛኛው የሙዚቃ ህይወቷን በፖሊስ ሰራዊት ሙዚቃ ቡድን ውስጥ ያሳለፈች ሽሩት በቀለ በስተኋላ ህይወት ዘመኗ መንፈሳዊ ዜማዎችን በማዜም ላይ ተኩራ ነበር። ወደ በኋላ አንድ የሽሩት ዜማን ደግመን እንሰማለን። ነፍሷን በገነት ያኖርልን። በመከታተል ላይ ያላችሁት የሙዚቃ ቃናን ነው። የማስተናግዳችሁ እንግዶ ወልደኝ። በመቀጠል ኦርሊያንስ በተሰኘው የሙዚቃ ቡድን በሌሪ ሆፕን መሪነት የተዘመውን still the one ልጋብዛችሁ። ለብዙዎቻችሁ አዲስ ያልሆነ ቆየት ያለ የፍቅር ዜማ ነው። አብረን ሆነን ረጅም ጊዜ ቢቆጠርና አልፎ አልፎም ችግር እንኳን ቢኖርም አሁንም ምርጫ አንቺ ነሽ ላሉ ሌሪ ሆፕን እና ዘ ኦርሊንስ በዚህ ስቲል ዘ ዋን በተሰኘው ዜማቸው የሙዚቃ ቃና ይቀጥላል። አቤት ትናንትና ዛሬ ቢሆን ኖሮ ይለናል አለማየሁ እሸቴ። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። የማስተናገዳችሁ እንግዲህ ወልዴ ነኝ። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 1-202-251-3505 በዋትስአፕ ላይ ልታደርሱን ትችላላችሁ ወይም ደግሞ horn@voanews.com በሚለው የኢሜይል አድራሻ መልእክታችሁን ብትልኩልኝ ደርሰናል።
Hey y'all, listen, last night I was out with some of the cats in the band.
Hit the road jack, Ray Charles told us about Chandino. ሳተርዴ ላይን የሚሰኘው የእንግሊዝ የምሽት ቴሌቪዥን ፕሮግራም በመድረክ ላይ ያለ ነው እንደምጋብዛችሁ።
I was so excited. I just left and I started whistling to myself. Oh, man. I'm thinking when I get home, my woman gonna be so glad to see me. I know she gonna open the door. And she gonna open her arms. And I know she gonna open... I was wrong as hell. I tell you that now. She was waiting on me, all right. Right in the middle of the living room floor. I couldn't believe what was happening. The woman went crazy. She stopped yelling and screaming at me talking about it. Yeah. I didn't quite understand it at first, you know what I mean? So mean, you're the meanest old woman that I've ever seen. I guess if you said so, I'm gonna have to pack my things and go. To tell me to my face. Don't come back. You're making me mad here now, woman. Don't come back. I don't think you know who you're talking to. Don't come back. I don't have to take that kind of talk from nobody. Don't come back. Say what?
ለዛሬ የመጨረሻ ወቃችን የሚሆነው ለመግቢያችን ላይ ደምጥናትና በትናንትና ዕለት በሞት በተለየችው ሂሩት በቀለ ዜማ ነው። ኢትዮጵያ ሀገሬ። እኔም በዚሁ ሙዚቃ ነው የምሰናበታችሁ። አብራችሁ ስለቆያችሁ አመሰግናለሁ። እንግዶል ነኝ። የሳምንት ሰው ይበለን። ሰላም።
Yeah.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ይጠናቀቃል። አብራችሁን ስላመሻችሁ እናመሰግናለን። ነገ በሬዲዮ መጽሔት እስከምንገናኝ ፕሮግራሙን ከመራችልን ከብርሃን ኃይሉ ጋር ያስተናገድኳችሁ ቆንጅት ታዬ ነኝ። በሰላም እደሩ።